ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ሰኔ 15 2010 ዓ.ም ፕሮግራማችን ጀመረ።
ይቅርታ የኔ ጽፈት ያሳሳታሉላ። ዛሬ ሰኞ ሐምሌ እንጂ ሰኔ አይደለም። በሰዎች ጥፋት እድገት አይገኝምና የጥፋት መልእክተኞች ሊጠነቀቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ።
የዚህ የሰዎች ህይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ይፈልጋል።
ዝርዝሩን ከአዲስ አበባ ደርሶናል። በሰዓቱ አቢይ ርዕስ እናቀርባለን።
በኢትዮ ኤርትራ አዲስ ግንኙነት ተንታኞች ምን ይላሉ?
አሁን ይህንንም እናስከትላለን።
ከምሽቱ ያለን ዜና መካከል ለዋና ዋናዎቹ ደግሞ አሉላ፣
እየተጋጋመ የመጣው የቀረጥ ጭማሪ ላይ ያተኮረው የንግድ ጦርነት ወይም ግጭት እያንሰራራ ባለው የዓለም ምጣኔ ሀብት ይዞታ ላይ አደጋ ይደቅናል ሲል የዓለሙ የገንዘብ ድርጅት IMF አስጠነቀቀ። ኤርትራ በኢትዮጵያ የነበራትን ከበርካታ ዓመታት በፊት የተዘጋ ኤምባሲዋን ዛሬ ከፈተች። በፊንላንዷ ዋና ከተማ ሄልሲንኪ ከሩሲያ አቻቸው ጋር ከቭላዲሚር ፑቲን ጋር በያዙት ጉባኤ ሞስኮ በአገራቸው ፕሬዚዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ የሚሉት ይገኙባቸዋል። ሌሎችም አሉ።
አመሰግናለሁ። የአዊ ዞን ነዋሪዎች የአመራርና የጸጥታ ኃላፊዎችን እስር ቤት አስገቧቸው። መጽሔት ይዘግብበታል።
ሰላም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት።
አሁን የሰዓቱን የዓለም ዜና። ኤርትራ በኢትዮጵያ የነበራትንና ከበርካታ ዓመታት አስቀድሞም የተዘጋ ኤምባሲዋን ዛሬ ከፍታለች። የአስመራው የአዲስ አበባ ኤምባሲ ለመክፈት የተወሰደው ወይም አስመራ የአዲስ አበባ ኤምባሲዋን ለመክፈት የወሰደችው እርምጃ ይፋ የተደረገው 2 አስርታት ለዘለቀው የጎረቤታሞቹ ወታደራዊ ፍጥጫ ማብቂያ ያደረገው የሰላም ስምምነት በተፈረመ 1 ሳምንት ውስጥ ነው። መሀል አዲስ አበባ የሚገኘው የኤርትራ ኤምባሲ ቁልፍ በደማቅ አቀባበል የታጀበውን የ3 ቀናት የኢትዮጵያ ጉብኝታቸውን አጠናቀው በዛሬው ዕለት ወደ አገራቸው ለተመለሱት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አዲስ አበባን ከመልቀቃቸው አስቀድሞ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ ሀገሮች ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ከመመለሳቸው በተጨማሪ በአስመራና በአዲስ አበባ መካከል ተቋርጦ የነበረውን የአየር በረራ እንዲሁም የወደቦች ግንባታና አገልግሎትም መልሰው ለመጀመር ተስማምተዋል።
በፊንላንዷ ዋና ከተማ ሄልሲንኪ ከሩሲያው አቻቸው ቭላዲሚር ፑቲን ጋር በያዙት ጉባኤ ሞስኮ በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ይሁን እንጂ ለዚህ ድርጊቷ ሩሲያን በቀጥታ ያለመውቀሳቸውም ተዘግቧል። ፕሬዚዳንቱ አክለውም በዛሬው ንግግራችን ሩሲያ በሀገራችን የምርጫ ሂደቶች ጣልቃ መግባቷን በተመለከተ በአካል ተገናኝቶ መነጋገርን የመሰለ ነገር የለም ብለዋል። ትራምፕ ይህን ያሉት ከንግግራቸው በኋላ ከሩሲያ መሪ ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። የዩናይትድ ስቴትስ የስለላ ተቋማት ሩሲያ በ2016 የአሜሪካ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ካረጋገጡበት ድምዳሜ ላይ መድረሳቸው ይታወሳል። ይሁን እንጂ ፕሬዚዳንት ፑቲን በዛሬው ጋዜጣዊ መግለጫ ወቅት በሰጡት አስተያየት ሩሲያ ፈጽሞ ጣልቃ ያለመግባቷን ደግሜ ልናገር፣ ወደፊትም በአሜሪካ የውስጥ ጉዳይ በአሜሪካ የምርጫ ሂደት ጣልቃ መግባት እቅድም የላት ብለዋል። የፑቲንን ምላሽ አስመልክቶ ጥያቄ የቀረበላቸው ትራምፕ በበኩላቸው በዩናይትድ ስቴትስ የስለላ ተቋማት በእጅጉ እንደሚተማመኑ ተናግረው ነገር ግን ፑቲንም አጥብቀው ነው ያስተባበሉት ብለዋል።
እየተጋጋሚ የመጣው የቀረጥ ጭማሪ ላይ ያተኮረው የንግድ ጦርነትና ግጭት እያንሰራራ ባለው የዓለም የምጣኔ ሀብት ይዞታ ላይ አደጋ ይደቅናል ሲል የዓለሙ የገንዘብ ድርጅት IMF አስጠንቅቋል። IMF ይህን ማስጠንቀቂያ ያወጣው የዩናይት ስቴትሱ ፕሬዚዳንት አገራቸው ከተለያዩ አገሮች በምታስገባቸው ሸቀጦች ላይ የጣሉትን የቀረጥ ጭማሪ ተከትሎ በምላሹ ሌሎች አገሮችም ከፍ ያለ ቀረጥ በመጣል ላይ መሆናቸው ተገልጧል። በአማራ ክልል በአዊ ዞን በዚገም ወረዳ ቅላዥ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረጅም ዓመት ሊመለስላቸው ባለመቻሉ የዞኑ አመራሮችና የጸጥታ ኃላፊዎች ፖሊስ ጣቢያ ታስረው እንዲቆዩ ማድረጋቸውን የአካባቢዎች ነዋሪዎች ተናገሩ። ነዋሪዎቹ ከፍተኛ የክልል ባለስልጣናት መጥተው እስኪያነጋግሩንና መልስ እስኪሰጡን ድረስ አመራሮችን አስረው እንዲያቆይ ኃላፊነት የተሰጠው ፖሊስ ጣቢያ ታዲያ በድብቅ ከእስር ቤቱ እንዲወጡ አድርጓቸዋል ብለዋል። ይህንንም ተከትሎ ከፖሊስ ጋር በተፈጠረ ግጭት 4 ሰዎች መቁሰላቸው ተዘግቧል። የአዊ ዞን ዋና አስተዳዳሪ በበኩላቸው ምንም አይነት የመብራት አገልግሎት የሌላት ብቸኛዋ ወረዳ አስመልክቶ የሕዝቡን ጥያቄ እኛም እንጋራለን፣ በአመራሮቹ ላይ የተወሰደው እርምጃም አግባብ አይደለም ሲሉ ኮንነውታል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አገራቸው ከታሊባን ጋር ቀጥታ ንግግር እንድታደርግ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ዲፕሎማቶቻቸውን ማዘዛቸውን አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። ከሸማቂ ቡድን መሪዎች ጋር የሚደረገውና በፕሬዚዳንቱ የታዘዘው ድርድር በአፍጋኒስታን ለ17 ዓመታት ለዘለቀው ጦርነት ማብቂያ ለማበጀት የታለመ መሆኑን ከፍተኛ የዩናይትድ ስቴትስና የአፍጋኒስታን ባለሥልጣናት ዋቢ አድርጎ የጻፈ የኒውዮርክ ታይምስ ጋዜጣ ውሳኔው ዩናይትድ ስቴትስ ከዚህ ቀደም አፍጋኒስታንን አስመልክቶ ስታራምድ በቆየችው ፖሊሲ አይነተኛ የሚሰኝ ለውጥ የሚያመጣ ነው ብሏል። ጋዜጣው በትናንቱ እትሙ እንደዘረዘረው በቅርቡ ወደ አፍጋኒስታንና ወደ ፓኪስታን የተጓዙት ከፍተኛ የዩናይትድ ስቴትስ ባለሥልጣናት ከታሊባን ጋር ለታሰበው የቀጥታ ድርድር ለማዘጋጀት በሁለቱም አገሮች ከሚመለከታቸው ወገኖች ጋር ተገናኝተው ተነጋግረዋል። ፍሬያማ ሊሆን የሚችል የሰላም ድርድር መጀመር የሚቻልበትን ብቸኛ መንገድ አስመልክቶ በዩናይትድ ስቴትስና በአፍጋኒስታን ባለሥልጣናት ዘንድ እያደር እየጨመረ የመጣ መግባባት መኖሩንም ሪፖርቱ ጠቁሟል። የኒውዮርክ ታይምስ ዘገባ አክሎም የዩናይትድ ስቴትስ ጦር ከአፍጋኒስታን ጠቅሎ እንዲወጣ ለተያዘው እቅድ ስኬት የዩናይትድ ስቴትስ በድርድሮቹ ይበልጥ ቀጥተኛ የሆነ ሚና ሊኖራት እንደሚገባ መስማማታቸውንም አክሎ አመልክቷል።
በመጨረሻም ከአንድ የኢራን የመንግስት መጋዘን ሰብረው የገቡ የእስራኤል የጸጥታ ሰራተኞች በአስር ሺዎች ገጾች የሚገመት የቴህራንን የኒውክሌር መሳሪያ ቅመማ እቅድ የሚያመለክቱ ሰነዶችና ቁጥራቸው 200 የሚጠጋ የኮምፒውተር ዲስኮችን አሾልከው ማውጣታቸውን ታዋቂው የመገናኛ ብዙሀን ምንጮች ጠቁመዋል። የኒውዮርክ ታይምስ ጋዜጣ በእሁድ እትሙ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተባሉትን ሰነዶች የዩናይት ስቴትሱን ፕሬዚዳንት ዶናልድ ትራምፕን እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም በቴህራን የኒውክሌር ቅመማ ፕሮግራም ዙሪያ ከኢራን ጋር ተደርሶ ከነበረው ስምምነት አገራቸውን እንዲያስወጡ ተጠቅመውበታል ወይም ለመገፋፋት ተጠቅመውበታል ሲል ጽፏል። ኔታንያሁ በተጨማሪም ቴህራን ወደፊት የአቶሚክ ቦምብ የመስራት ፍላጎት አላት ሲሉ ይከራከራሉ። የብሪታንያው ዘ ታይምስ ጋዜጣ በበኩሉ ለንባብ ባበቃው ሌላ ዘገባው 3 የዩናይት ስቴትስ ዘጋቢዎች ባለፈው ሳምንት በእስራኤል መንግስት ጋባዥነት ሰነዶቹን መመርመራቸውን አረጋግጧል። ጋዜጣው አክሎም ኢራን የኒውክሌር ቅመማ ፕሮግራሟ ለሰላማዊ ዓላማ ብቻ የታለመ ነው ስትል አጥብቃ ብትከራከርም የምንጊዜም ዓላማዋ ግን ከዚህ የተለየና የኒውክሌር ጦር መሳሪያ መስራት የተያዘ እቅድ ይመስላል ብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
እሺ፣ መልካም ነው። አሉላ አመሰግናለሁ። እኔንም አመሰግናለሁ። አሁን ከዜናው በኋላ እንግዲህ ምናምን ጠብቀን ነበር ሙዚቃ ቤት አይደለም?
ልክ ነው።
መኪናው ተበላሽቷል።
መኪና ትለዋለህ እንግዲህ አድማጮች፣ የቱ መኪና እንዳይሉ ማጫወቻ ኮምፒውተራችን ተሰናክሏል እያልክ ነው።
ቅድም መጀመሪያ ላይ ስንጀምርም እኮ የመክፈቻ ሙዚቃዋ ደንገርገር ልክ እኛ እንደተደነጋገር ነው።
ልክ ነው።
ዛሬ ሰኞ ሐምሌ 9 ቀን መሆኑን ከይቅርታ ጋር እኔ ነኝ የማረመው። እኔ የጻፍኩት አሳስቶ ነው። አንተ
የቀን ነገር አዲሱ ሁልጊዜ ያሳስተናል። የኢትዮጵያ ካላንደር ያንተ ብቻ ስህተት አይደለም፣ እኔም ብዙ ጊዜ ይገጥመኛል። በአማርኛ ወይም በኢትዮጵያ የቀን መቁጠሪያ ሰዓታችንን ማስተካከል ግድ አለብን አይደል?
በፈረንጅ መቁጠር ጀምረን እኮ ነው መከራ የገባን።
እየቀላቀልን እንቸገራለን።
ዛሬ ሰኞ ነው። እንደገናም እሁድ ልናረጋው ደግሞ እንፈልጋለን።
የመጽሔት ዜማ
ትላንትና ራዲዮ መጽሔት ተራው ነበር። ወቅታዊ ጉዳዮች አየሩን ተሻሙብን። ጀመር አድርገን እናንተ ዛሬ እሁድ ሐምሌ 8 ምናምን አልንና ልክ የዳላሱን የስፖርት የኢትዮጵያ ቀን ሲከበር ያለውን መንፈስ አመጣንና ሰዓታችን አለቀ። ግን ፕሮግራም አሳሰቢያ ተጠቀምንበት እኔና ሰሎሞን።
ጥሩ አድርገሃል። አዲሱ አልነበርኩም፣ በቀጥታ ስርጭቱ ላይ አልረዳሁም። ጥሩ አድርገህ አስታውቀሃል። ይሄ እንግዲህ ወደ ዋናው የዛሬ ዘገባችን ለመሄድ አንተ መኪና የምትለው ኮምፒውተራችን እስኪተባበረን ድረስ ዝግጅቶቻችን እንድናስተዋውቅ ነው።
ዛሬ እንዳልኩት እንግዲህ ከራዲዮ መጽሔት ምንም አላለፈም። ስለዚህ ራዲዮ መጽሔትን በከፊል እንደግማለን። የሚቀሩም ይኖራሉ። ለምሳሌ አሁን ለዛሬ ስናዘጋጅ እንደምታውቀው እስከ ተወሰነ ሄርንና እስክንድር ነጋ የነገረን ነገር አለ ስለ ኳሱ።
ቀደም ሲል ራሱ አስቀርተነው ነበር።
ንጉሴ አክሊሉ አልተላለፈም። ብዙ አድማጭ ይፈልጋል። እንደውም እኔ እስክንድርን ስታቸው ነበር፣ ስንትን ስቀልድበት ነበር። ዋንጫ ሲጫወቱ እንደ አንተ ስትቁነጥነት ነበር የመደጋፊ ነው ስለው በሳቅ ሞታ። እኔ የዋሽንግተን ነኝ፣ ግን ቢሆንም ስፖርት አልጠላም፣ በጣም ጎበዝ ባልሆንም እያለ ነበር። እሱ አለ።
ሌሎች ታሪኮችም አሉ።
የጦር ተዋጊ ፓይለት ያነጋገርነው አለ፣ እሱ አላለፈም።
የአየር ኃይሉ ካፒቴን
አልተላለፈም። የሰዓሊና ገጣሚ ገብረ ክርስቶስ ደስታ በዚህ በኳሱ አካባቢ እዛ ሄጄ ተመልክቻለሁ እሱ ላይ እና ደግሞ አለም ፀሐይም ነበረች፣ እሷንም እናቀርባለን ብለናል። ይሄ ሁሉ አለ። ሰሞኑን ብርሃን መኪናው ሰራ ነው የምትለው
መሰለኝ። መልካም እንግዲህ ወደ መደበኛው ዝግጅታችን እንመለስ።
ዜና ስንጨርስ የሚጫወተውን ሙዚቃ አጫውታልን፣ ወደሚቀጥለው እናልፋለን። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አሉላ ከበደና
እኔም አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ በተለያዩ የአገሪቱ ክፍሎች ግጭቶች ይቀሰቅሳሉ ያሏቸው ኃይሎች ከድርጊቶቻቸው እንዲታቀቡ አሳስበዋል። የመከላከያ ሚኒስቴርና የፌዴራል ፖሊስ ሕገ መንግሥታዊ ግዴታቸውን እንዲወጡም አስገንዝበዋል። የፌዴራል መንግስቱ ሀገር እንደሚያረጋጋም አረጋግጠዋል። የሀገሪቱን ብሩህ ተስፋ ለማጨለም ለሚሹ ኃይሎች ሕዝቡ እድል እንደማይሰጥ ጠቅላይ ሚኒስትር አብይ አህመድ አበክረው ገልጠዋል። መለስካቸው ነው የላከልን።
ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት 3 ቀናት በኢትዮጵያ የሥራ ጉብኝት ሲያደርጉ የቆዩትን የኤርትራውን ፕሬዚዳንት አቶ ኢሳያስ አፈወርቂንና የመሩትን የልዑካን ቡድን ከሸኙ በኋላ ስለ ወቅታዊው የኢትዮጵያ ሁኔታ መግለጫ መስጠታቸው ታወቀ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ይህን መግለጫ የሰጡት ዶክተር አብይ አህመድ እንዳስታወቁት ሰሞኑን እንኳ ፍቅርና ይቅርታ እየተሰበከ በነበረበት ወቅት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች የኢትዮጵያውያን ሕይወት ሲረግፍ እንደነበረ አልሸሸጉም። በሶማሌና በኦሮሚያ አዋሳኝ ስፍራዎች ብቻ ሳይሆን በኦሮሚያና በአማራ፣ በአማራና በትግራይ፣ በሲዳማና በወላይታ ሕዝቦች መካከል ግጭቶች እንዲፈጠሩ የሚጥሩ አካላት እንዳሉም አስታውቀዋል። ይህን ግጭት ለሚቀሰቅሱ ኃይሎችም ማሳሰቢያ አላቸው።
የዚህ የሰዎች ሕይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ እፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ይህን ድርጊት በሚፈጥሩም ሆነ በሚሳተፉ አካላት ላይ የመከላከያ ሰራዊትና የፌዴራል ፖሊስ ሕጋዊ እርምጃ እንዲወስዱም ትዕዛዝ ሰጥተዋል።
የሀገር መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ሕዝብን ከሕዝብ በሚያጋጩ የሰው ሕይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለሕግ ፊት እንድታቀርቡ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁ እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን አጥፊ እንዳይሆን ተጨማሪ ኪሳራ የሚያመጣ እንዳይሆን ሞያዊ በባዊና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም ይወርድበት መንገድ ለመፍጠር ሞያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ ፈልጋለሁ።
ዶክተር አብይ አህመድ አሁን የሚታዩት ግጭቶች አዲስ የተጀመረውን የለውጥ ሂደት እንደማያደናቅፉት በተደጋጋሚ ሲገልጹ ቆይተዋል። ትናንት በሚሊኒየም አዳራሽ በተካሄደው የኢትዮጵያና የኤርትራ እርቅና ሰላም ማብሰሪያ ዝግጅት ላይም ይህን የለውጥ ሂደት ሞት እንደማይቀለብሰውም ተናግረዋል። በዚህ መግለጫቸውም መንግስታቸው ሰላም ለማስፈን ያለውን ቁርጠኝነት ገልጸው ለህዝቡ ጥሪ አቅርበዋል።
የፌዴራል መንግስት ባለው ሁለመናዊ የመንግስት አቅምና ብቃት ሁኔታውን እየተከታተለ ለህዝብ የሚያሳውቅ ጉዳዩንም የሚያረጋጋ መሆኑን ላረጋግጥላችሁ ፈልጋለሁ። የኢትዮጵያ መጻኢ ጉዞ ብሩህ ተስፋ ያለው ወደ እድገት ጎዳና የሚሄድ ስለሆነ ይህ እንዳይሆን ለሚመኙ ለየትኛውም አካላት እድል ፈንታ ሳንሰጥ ተባብረን ተቀናይተን ለሰላም፣ ለፍቅር፣ ለመሻገር፣ ለብልጽግና አብረን እንድንሰራ ከአደራ ጭምር ጠይቃለሁ።
ይህን መግለጫ ተከትለውም የኦሮሚያና የኢትዮጵያ ሶማሌ ብሔራዊ ክልላዊ ርዕሳነ መስተዳድር የመከላከያ ሰራዊትና የፌዴራል ፖሊስ ግጭቶች በሚስተዋሉባቸው የሁለቱ ክልሎች አጎራባች ስፍራዎች እንዲሰማሩ መስማማታቸውን የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ አህመድ ሸዴ አስታውቀዋል። በሌላ ዜና ፕሬዚዳንት ኢሳያስ አፈወርቂና በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ አስመራ ከመመለሳቸው በፊት በአዲስ አበባ ለዓመታት ተዘግቶ የቆየውን የኤርትራ ኤምባሲ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እንደገና ከፍተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ትንታኔው ክፍል እናልፋለን። ቀደም ሲል በዜናውም ላይ ገልጠነዋል። በአማራ ክልል አዊ ዞን ዚገም ወረዳ ቅላዥ ከተማ ነዋሪዎች ያነሱት የመሠረተ ልማት ጥያቄ ለረጅም ዓመታት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያ ታስረው እንዲቆዩ አድርገዋል። ነዋሪዎቹ ከፍተኛ የክልል ባለሥልጣናት መጥተው እስከሚያነጋግሩን አመራሮቹን አስራችሁ አቆዩልን ብለው በአደራ የሰጡት ለፖሊስ ነው። ነገር ግን ፖሊስ በድብቅ እንዲወጡ አድርጎብናል ብለው ከፖሊስ ጋር በተፈጠረ ግጭት 4 ሰዎች ቆስለዋል። ምንም የመብራት አገልግሎት የሌለባት ብቸኛዋ የአዊ ወረዳም ብሔረሰብ ዋና አስተዳዳሪ የሕዝቡን ጥያቄ እኛም እንጋራለን ይላሉ። በአመራሮቹ ላይ የተወሰደውን እርምጃ ግን አግባብነት የለውም ሲሉ ኮንነውታል። ጽዮን ግርማ ነች ያዘጋጀችው።
መላከ ህይወት ሀብተ ማርያም አላምረው የዚገም ወረዳ ቤተ ክህነት ስራ አስኪያጅ ናቸው። በወረዳው ቅላሽ ከተማ ቅዳሜና እሁድ ከተፈጠረው ግጭት ቀደም ብሎ የነበረውን ታሪክ ለአሜሪካ ድምጽ በስልክ አብራርተዋል።
ተደጋጋሚ ህዝቡ እየጠየቀ ነበረ፣ ምላሽ ያላገኙ አሉ። እንግዲህ ወረዳው በጣም ምርታማ ትርፍ አምራች ለክልል ለዞን አሳልፎ እስከ ሌላ ሀገር የሚመግብ የበርበሬ ጤፍ፣ ልዩ ልዩ ምርቶችን የሚያመርት ሀገር ነው። ስለዚህ ወረዳው ከተቋቋመ ጀምሮ ድሮም ምንም አይነት የመብራት አገልግሎት የለውም። በዞናችን 9 የገጠር ወረዳዎችና 3 የከተማ አስተዳደሮች 12 ወረዳዎች አሉ። ከነዛ ሁሉ አስፋልት የሌለው መብራት ፈጽሞ የሌለው በአማራ ክልል ካሉት ወረዳዎች ብቸኛው ጨለማ ወረዳ ነው ያወረዳ እና በዛ ምክንያት አስፋልትም ይፈቀድልን መንገድ መብራትም እንደ ሌላው ሀገር እንጠቀም በሚል ያው ተደጋጋሚ ለረጅም ዘመናት ሲጠይቅ የነበረ ህዝብ ነው። ሰሞኑን ወደ ክልል የተደራጀ 4 መኪና ህዝብ ሂዶ የመሰረተ ልማት ጥያቄ ሲያቀርብ ያው ጥሩ የሆነ ምላሽ አላገኙም።
መብራት ጨርሱን ነው የሌለው
አጨርሶ ለዘመናት ምንም መብራት የለም። በቃ
ስልካችሁን በምን ቻርጅ ታደርጋላችሁ?
ጄኔሬተር ነው። በከተማ አጠቃላይ በወረዳ ዋና ከተማና በገጠር ከተሞች ሁሉም በጄኔሬተር ነው እና ሰሞኑ ሰዎቹ ይሳሰሩ ሲባል ችግር ተፈጠረ ሲባል ለ30 ደቂቃ ለ40 ደቂቃ ብልጭ ያደርጋሉ። ከዛ በኋላ መልሰው ያጠፉታል። አሁን መብራት የለም።
መስመሩ አለ
መስመሩ ተዘርግቷል እና ያንዳንዱ የመንግስት ሴክተር ራሱ ጄኔሬተር ገዝቶ አንዳንዱ ይጠቀማል፣ አንዳንዱ በእጅ ነው። ራሱ የፖሊስ ምርመራ የሚያጣሩት በእጃቸው ነው። ፍርድ ቤት ሁሉም ነገር እየተሰራል በእጅ ነው እና ወጣቶች ስራ የስራ እድል ፈጠራ፣ ጋራጅ፣ የተለያየ በቴክኒክ ንማ የሰለጠኑ ስራ ለመፍጠር መብራት ወሳኝ ነው። ይህን እስካላገኘን እኛ ጣሰንታችን ምንድን ነው የሚል ተስፋ ወደ መቁረጥ ነው ወጣቱ እየገባ ያለው።
ምን ያህል ጊዜ ሆነው ይሄን ቅሬታ ስታቀርቡ ስትሄዱ ስትመለሱ?
ምን ቀን አለው? በየአመቱ ሁለቴ ሶስቴ አራቴ ሁለት መኪናም ሶስት መኪናም ይሞላል። ክልልም ሂደናል። ፌዴራል መብራት ኃይል ላሱ ሁለት አውቶቡስ ሞልተን ባለፈው አመትም ሂደናል። እንደገና በልዩ በኮሚቴ ተደራጅቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ባለፈው አመት ክረምት ላይ ሂደን ቱ የቻለ ከሳብስቴሽን ብሬከር ያስፈልገዋል ሲባል የዛሬ አመት ያስፈቀድነው ብሬከር ሰሞኑን ጭቅጭቅ ሲነስልቅ በአመቱ ወደ ሳብስቴሽን ቦታ ሄደ አሉ አርብ ሐሙስ አካባቢ።
በዚህ የመሰረተ ልማት ችግር የተማረሩ የአካባቢው ነዋሪዎች ማክሰኞ ዕለት ባህር ዳር ወደሚገኘው የክልሉ መንግስት ጽህፈት ቤት አቤቱታ ለማቅረብ ሄደው ባገኙት ምላሽ ባለመደሰታቸው ቅዳሜ ዕለት ወደ ከተማው የመጡ የጸጥታ ኃላፊን ጨምሮ አራት የዞኑ አመራሮች ፖሊስ እንዲያስር አድርጓል ብለውናል ያነጋገርናቸው የከተማው ነዋሪዎች። ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ አንድ ነዋሪ በስልክ የተፈጠረውን ለአሜሪካ ድምጽ ሲናገር
ቅዳሜ ጠዋት ነው የተፈጠረው። ከዞን የመጡ አመራሮች ነበሩ፣ አራት አመራሮች። እነሱ ሊያወያዩ ሲመጡ ቀጥታ ህዝቡ መግባት አለባችሁ፣ እናንተ ተደጋጋሚ አመልክተናል፣ ችግራችን እየፈታችሁ ስላልሆነ በቃ እናንተ እስር ቤት መግባት አለባችሁ፣ የበላይ አካል መጥቶ ማወያየት አለብን በሚል ህዝቡ፣ ወጣቱ፣ አጠቃላይ ህዝቡ ባንድ ላይ እስር ቤት እንዲቆዩ የማድረግ ስራ ተሰርቶ ነበረ።
ስለዚህ እነሱን ሰው በሀይል ነው ወደ ፖሊስ እንዲገቡ ያደረጋቸው።
በመጡ አዳራሽ አመራሩን ይሰበስቡታል። በዚያን ሰዓት ወጣቱም ህዝቡን ተሰብስቦ ሄዶ በቃ ስብሰባውን አቋርጡትና ወደ አራት ወደ አምስት እዚያ ካኮ ቦጭ ላይ ሰው እየታረደ እየወደቀ ለምንድን ነው እዚህ የምትሰበስቡት? በቃ የእኛን ችግር አዳምጡ፣ እኛን አዳመጥ ከፈለጋችሁ አሁን ቀጥታ ወደ ፖሊስ ጣቢያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አካል መጡ አዋይም፣ ከዛ ውጭ ሌላ ውስጥ እንገባለን በሚል ወጣቱ ስናገር እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው የሚገቡ።
ከዛ በኋላ ምን ሆነ?
ከዛ በኋላ ወጣቱ ምንድነው ያደረገው? እናንተን ልንጎዳ አይደለም፣ በቃ እዚህ ቆዩ፣ እናንተን የሚመለከት እናንተን ደውሉ፣ ከክልልም ከተለያየ ቦታ የሚመለከተው አካል ይምጣና ችግራችን ይፍታለን ብሎ ተግባብተው ከተለያዩ በኋላ በስንት ሰዓት እንደሆነ ባልታወቀ አይቲንክ እስከ ስድስት እስከ ሰባት ወጣቱ እንደነበረ ነው እዛ እየነገሩ የነበረው። ስምንት ሰዓት አካባቢ ከፌዴራል አራት መኪናዎች መጥተው ይዘዋቸው ቀጥታ ወጥተው ሂደዋል ወደ እንጅባራ ነው። ከዛ በኋላ ጠዋት ነው ወጣቱ ሂዶ ሰዎቹ አለመኖራቸውን ካወቀ በኋላ ለምንድን ነው የእነዚህን ሰዎች የላካችኋቸው ለምንድን ነው በሚል አለመግባባት ተፈጥሮ ያው ከፖሊስ ቀጥታ ተተኩሶ አራት ልጆች እንዲመቱ የተደረገ።
ነዋሪዎቹ እንደሚሉት አመራሮቹ ሌሊት ወጥተው እንዲሄዱ በመደረጉ ጠዋት ወጣቶች ሲመጡ ከፖሊስ ጋር ተጋጭተዋል ነው። በዚህም አራት ሰዎች በጥይት ተመተው ሶስቱ ባህር ዳር ሆስፒታል፣ አንዱ ደግሞ ቻግኒ ሆስፒታል ለተሻለ ሕክምና ተልከው በመታከም ላይ ይገኛሉ ተብሏል። መላከ ሕይወት ሀብተ ማርያም አመራሮቹን ማሰሩ ከህግ አኳያ ተገቢ ባይሆንም ሁኔታውን ለማረጋጋት ግን እኛም ሽማግሌም ገብቶበት ወጣቶቹን መክረን ሰላም ለመፍጠር ጥረት አድርገን ነበር፣ ፖሊሶቹ ቢታገሱ ጥሩ ነበር ብለዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አየን ብርሃን በበኩላቸው የከተማው ህዝብ የመሰረተ ልማት ጥያቄ የእኛም ጥያቄ ነው፣ ከውይይት ባለፈ ምንም የተገኘ ለውጥ የለም ብለውናል።
ትክክል ነው። ከአሁን በፊት የመብራት ጥያቄ መሰረት አድርጎ መንግስት ፖል ዘርግቷል፣ ረጅም አመት ያስቆጠረ። ያ ፖል አክቲቭ ሆኖ አገልግሎት መስጠት አልቻለም። አንዳንዴ ከመምጣት ያሻገር ህብረተሰቡ አገልግሎት እያገኘ ባለመሆኑ ቅሬታውን ሲያነሳ ቆይቷል። የወረዳ አመራር፣ የዞን አመራር፣ በየጊዜው የክልል አመራርም አጀንዳ ያደርገዋል ሲል ነገር ግን የስሙ ችግር አለበት ከማለት ባሻገር ቶሎ መፍትሄ መስጠት አልቻሉ። አሁን ሰሞኑን ብሬከር አዲስ መንገድ ገዝተው አስገብተዋል። ገና እስካሁን ድረስ መፍትሄ ያላገኘ ጉዳይ ነው። አገልግሎት ያለመስጠት ነው። ኦልሞስት መብራት የማያገኝ ወረዳ ነው ሆኖ ያለው። ያ ቅሬታ ውስጥ ለውስጥ ብዙ ጊዜ እስከ ፌዴራል ድረስ እንትን ሂደናል። እስከ ክልል እነሱም ሂደዋል። ከፌዴራል የተለያዩ አካላትም ሂደው መፍትሄ ያለማግኘት ችግር አለ። ይህንም ይፈታላቸዋል ከማለት ፈጥኖ ቴክኒካል ቡድኑ ተቋቁሞ ችግሩን ለይቶ ህዝብ ያነሳው ነገር ትክክል ነው በማለት አፕሪሼት ከማድረግ ውጭ መፍትሄ በመስጠት ላይ ባለው ችግር አንዱ ቅሬታ ሆኖ የተነሳው ይሄ ነው።
አቶ አየና አያይዘው እንዲህ ያሉ የልማት ጥያቄዎች ቶሎ ቢመለሱ ጥሩ ነው። ለመብራት ኃይል ምላሽ እንዲሰጠን ተደጋጋሚ ጥያቄ በደብዳቤ አቅርበናል፣ ግን ምላሽ ማግኘት አልቻልንም ብለዋል። በአመራሮቹ ላይ የተፈጠረውን በተመለከተ የአንድ ቀን ችግር ነው፣ አሁን አመራሮቹ ተለቀዋል። ከዛ በኋላም ከጸጥታ መዋቅር የተካተተበትና የተውጣጣ ቡድን ወደ አካባቢው ተልኮ ዛሬ ውይይት ተጀምረዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ ወደ ትንታኔ የሚወስደን ክፍለ ጊዜ ነው። አድማጮች፣ በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ወይም እየታዩ ያሉ ግድያዎችና ግጭቶችን ለማስቀረት አገሪቱን በፍጥነት ወደ ዲሞክራሲያዊ ስነ ስርዓት ማስገባትና ፍትሐዊና ህጋዊ ተቋማትን መገንባት አስፈላጊ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገለጡ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ጉዳዮች የሚያጠናክር አገሪቱን ወደ ተረጋጋ ሁኔታ የሚመልስና የወደፊቱንም አቅጣጫ አመላካች የሆነ ወይንም የጠርጊያ መንገድ ሊያሳዩን ይገባልን ብለዋል። ጽዮን ግርማ አቶ አበባ አያሌውን ከአዲስ አበባ ዩኒቨርሲቲ የህግ ባለሙያውን አቶ ሙሉጌታ አረጋዊንና አቶ ጀዋር መሐመድን ከዚህ ከዩናይት ስቴትስ አወያይታ ተከታዩን አጠናቅራለች።
ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላም ዋጋ ላልገባቸው ላሏቸው አካላት መልእክት አስተላልፈዋል። ኢትዮጵያ ውስጥ አሁንም ሰዎች እንደሚሞቱ፣ በሰላም ወጥተው መግባት እንደሚሳናቸውም ጠቅሰዋል። ይህንን ድርጊት ይፈጽማሉ ያሏቸውንም አካላት ለመጨረሻ ጊዜ ያሉትን ጥሪ አቅርበዋል። በኢትዮጵያ የፖለቲካ ጉዳይ ላይ በንቃት የሚሳተፉ ሶስት ሰዎች ችን በጠቅላይ ሚኒስትሩ አስተያየት ላይ ሀሳባቸውን እንዲሰጡ ጋብዘን ነበር። የታሪክ መምህሩ አቶ አበባው አያሌው ከአዲስ አበባ ዩኒቨርሲቲ፣ የህግ መምህሩ አቶ ሙልጌታ አረጋዊ ከአዲስ አበባ ዩኒቨርሲቲ እንዲሁም የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከዩናይትድ ስቴትስ ትላንት ባቀረብነው የመጀመሪያው ክፍል አስተያየታቸው በሀገሪቱ ውስጥ የሚፈጠሩ ችግሮችን ዳሰው ጠቅላይ ሚኒስትሩ ያነሷቸው ችግሮች ልክ ነው በሀገሪቱ ውስጥ አሁንም አሉ ብለው ነበር። ጠቅላይ ሚኒስትሩ እነዚህን ችግሮች ለማስወገድ ማድረግ ይገባቸዋል የሚሉትን አስተያየት ደግሞ በዛሬው ክፍል ይዣለሁ። አቶ ጀዋር መሐመድ ይህን ሀሳባቸውን ከሚሰጡበት ይጀምራል የዛሬው ውይይት።
ዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለሆነው የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል። በመንግስት ደረጃ በጠቅላይ ሚኒስትሩ ተቀባይነት አጥቷል። ይህ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል። ጥሩ ጥሩ ስራ ሰርተ የፖለቲካ ምህዳሩን ሰፋ አድርገውታል። ሚዲያዎችን ፈቅደዋል። በሽብር የተፈረጁ ድርጅቶች ያተነስቶላቸዋል። ግን ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራም። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገነናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማትሄጂ ከሆነ ያለው ምርጫ ሁለት፣ አንደኛ አሁን የተጀመረው ስርዓት አልበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ያሳዩት ነገር ይመጣል። ምንድን ነው ይሄ? ህግን ከማስፈን ይልቅ በጉልበት የሚበጠብጡ ሰዎች ወደ መጨፍለቅ ይካሄዳል። በአንድ ሁለት ሲባል ወደ አምባገነን ስርዓት የሚካሄድበት ሁኔታ ይፈጠራል። እዚህ ጋር ልጨምር። ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማን ያደረገ እንደሆነ ሁሉም ሰው ያውቃል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል። ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረውና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥነት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ ደግም የምመክረው ጠቅላይ ሚኒስትሩና ገዢው ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ቡጢና ወደ ጠመንጃ ከተመለስን አሁንም ሀገር ወደ ማፍረስና ደም መፋሰስ ነው የምንሄደው።
እሳቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው፣ ግጭቶች አሉ እያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ ዕለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ? የሚፈለገውን ለውጥ ማስቆም ይቻላል ወይ?
የሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይህን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ፍርሃት አልነበረንም። ምንም አይነት ፍርሃት አልነበረንም። አገሪቱ ስትገዛ የነበረው በተጻፈ ፍርሃት በህገ መንግስቱ በተጠበቀው መሰረት ሳይሆን ባልተጻፈ ህግ ነው ስትመራ የነበረው። ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው፣ የልዩ ፖሊስ ኃይል ማለት ነው። ያንን ያዛል። ስለዚህ በኦሮሚያና አሁን በሶማሌ ክልል ላይ የሚከሰተው ምንድን ነው? አንደኛ በመከላከያ ኃይሉ የሚታገዝ ነው፣ የሶማሌ ክልል ልዩ ኃይል የሚባለው ማለት ነው። ሁለተኛ የኦሮሚያን ስንወስደው ደግሞ አንደኛ ህዝቡ አልታጠቀም፣ መሳሪያው ተገፏል። ሁለተኛ ደግሞ ለሰላም የቆመ ነው። ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድን ነው? አንደኛ ትልቁ ነገር ያልተጻፈ ስርዓት አገሪቱን እየገዛ ስለሆነ ያን ያልተጻፈ ስርዓት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም የሰጡት። ዛቻ ሳይሆን የሰጡት ምንድን ነው? አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተሰጣቸው ስልጣን ማለት ነው፣ በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም፣ አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች።
አቶ አበባ በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለባቸው? ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን፣ የህግ ባለሙያም ስለሆነ።
ጃዋር ያለው ላይ እስማማለሁ። እውነት ነው፣ ጃዋር እንዳለው ነው መሆን ያለበት። ባጭሩ ምንድን ነው መደረግ ያለበት? አሁን ጠቅላይ ሚኒስትር አብይ የአሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው፣ ኢህአዴግ ነው። አሁን ኢህአዴግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት የሚችል አይመስለኝም። ሶ ከባድ ችግር ነው የሚጠብቃቸው፣ ወይም ከባድ ኃላፊነት ነው የሚጠብቃቸው አይመስለኝ። ጠቅላላ ስርዓቱን ሪፎርም የማድረግ የመቀየር ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቢ ህግ ከሌለ እንዴት ነው ሰዎች መብት የሚጠበቀው? ልክ እንደተባለው ሀገሪቱ በኢትዮጵያ የተለያዩ የፖለቲካ ኃይሎች በሚያቀርቧቸው ጥያቄዎች እና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችበት አግባብ ካልፈጠርሽ እንዴት ነው ወደፊት የምትሄጂው? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠብቀው ምንድን ነው? ሰው ኮንፊዥን ውስጥ ነው ያለው ይመስለኛል። የኢትዮጵያ ህዝብ በተለይ በጣም ማሰብ የሚችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉት? እስካሁን በግልጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ። እንዳልኩት አሮጌው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ልክ ጃዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር ቢጀምሩት ጥሩ ነው ብዬ አስባለሁ።
እሺ አቶ አበባው የምጨምረው ነገር አለ እያሉ ነው፣ ይቀጥሉ።
እኔ ምልሽ ምን መሰለሽ፣ እስካሁን ድረስ አገሪቱ በስርዓት አይደለም የምትገዛው። ስርዓት የሌለበት ሁሉም ደግሞ ስርዓቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው፣ ሁለተኛ ደግሞ ህግን ያወጣል የምትይውም የፓርቲ አባል ነው። እንዳለ ስርዓት የሌለባት ሀገር ነው ያለ እኮ። አሁን አስቸጋሪ የሆነው ምንድን ነው? በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርቷል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው።
ስለዚህ አሁን
እነዛን ድሮ እንደሚቀነቀነው ዲሞክራቲክ ሴንትራሊዝም የምንወስነው ይሄን ነው፣ አንድ ስልጣን የተሰጠው ጠቅላይ ሚኒስትር ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን
ሶስታችሁም እንደገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኑር ነው አይደለም? ለማጠቃለል
ነው
አቶ ሙልጌታ
ነው
አቶ ጀዋር
አዎ የህግ ስርዓት ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መተዳደር ትጀምር።
ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያሌው ከአዲስ አበባ፣ አቶ ሙልጌታ አረጋዊ ከዋሽንግተን ዲሲ ግን ያው ነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሐመድ ከዩናይትድ ስቴትስ፣ ሶስታችሁንም በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የአድማጮች አስተያየት ይቀርባል ብለን ነበር፣ ሰዓት የለንም። በ2022054492 ኤክስቴንሽን 14 የምትደውሉበት ማለት ነው።
አሁን ሰዓቱ ታዲያ በኢትዮጵያና በአካባቢዋ ከምሽቱ 3:34 መሆኑን የስቱዲዮ ሰዓታችን ያመለክታል።
የሰኞ ምሽት ፕሮግራም ሁለተኛ አጋማሽ ተጀመረ።
የአሁኑ ቦታ ታዲያ የለመደው ደግሞ የስፖርት ዝግጅት ነው።
ትናንት ስፖርትን ብናነሳ የዓለም ዋንጫ ሻምፒዮና ተፈጽሟል፣ በዕለቱ ገልጠናል። ይህንንም
የፈረንሳይና የክሮኤሽያን ጨዋታ ፈረንሳይ 4-2 በሆነ ውጤት አሸንፎ የ2018 ሻምፒዮን ይሆነበት።
ዛሬ ደግሞ ሰሎሞን የስፖርቱን ጊዜ ለራዲዮ መጽሔት ሰጥቷል።
እናም ዛሬ ቀኑ እሁድ መሆኑን ልናስታውስ ነው፣ ሰኞ ሳይሆን። ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሐምሌ 8 2010 ዓመተ ምህረት እሁድ ሐምሌ 8 አለን አይደለም?
እሁድ ሐምሌ 8 ብለናል፣ ሰኞ አይደለም ስንል የለቱን መንፈስ ያመጣ ይመስላል አዲሱ። እና ዛሬ እሁድ ነው አሉን። ቀጥል።
አሁን ቀጥል። እናም ዳላስ ውስጥ የኳሱ ውድድር በተካሄደበት ስፍራ ካለው ዶም ውስጥ
የኢትዮጵያ ቀን እየተከበረ መሆኑ ነው። አዲሱ ትኩሱን ስሜት የሚያመጣው ነው። ቦታው ጋር ለቀረ ነው
ደግሞ እዛ ዶም ውስጥ ያለው መሰለኝ። አሁን እንደገና
እኛ ያልነበርነውንም ወሰድከን እኮ።
በተለይ ደምቆ የተከበረው የኢትዮጵያ ቀን ነበርና
ታዳሚውንም ዘና አድርጓል ነው የምትለኝ አዲሱ?
አዎ፣ ፕሬዚዳንቱ ለጠቅላይ ሚኒስትር አብይ አህመድ ከህዝቡና ከፌዴሬሽኑ የተላለፈላቸውን መልእክትም ያሰማው በዚሁ ወቅት ነበር።
በእርግጥም አዲሱ ሞቅና ደመቅ ያለ እንደነበር መገመት ይቻላል። ቀጥሏ
ፕሬዚዳንት አብይ ኑርልኝን፣ ጸሐፊውን ያሬድ ነጋሽንና ጋዜጠኛ እስክንድር ነጋንም ለበዓሉ ግምገማ እንዲያካሂዱ ጋበዝኳቸው።
ከማንን ጀምር ታዲያ?
ከፌዴሬሽኑ ፕሬዚዳንትና ጸሐፊ እንነሳ፣ እስክንድርም በኋላ እናቆየው። በዚህ ላይ እንግዲህ እንደሚጠበቀውም መጀመሪያ እነሱ በዓሉ ስኬታማ ነበር፣ ጥሩ ነበር፣ ተዋጥቶለታል ነው ያሉት። እኔ ግን እስቲ እናንተ ይሄ ጎደለ፣ ይሄ መኖር ነበረበት የምትሉትን ንገሩኝ እንጂ አድናቆቱን ህዝቡ ራሱ ይሰጣችኋል ብዬ በቅድሚያ ፕሬዚዳንቱ እንዲናገሩ ወይም እንዲናገር ለአብይ እድል ሰጠሁ።
እሺ፣ አመሰግናለሁ አቶ አዲሱ። በዓሉ በጥሩ ሁኔታ ነበረ የተከፈተው። አጀማመሩ ደስ ይላል። የጎደሉ አንዳንድ ነገሮች ታዝበናል። አሁንም ከጠቅላላ የስራ አስኪያጅ አባላቶች ጋር እየተነጋገር ነው፣ ገና ሳይረሳ በትኩሱ።
መቼም ይሄን ፕሮግራም እናንተ ተሰብስባችሁ ሳትገመግሙ በፊት አየር ላይ እናውለዋለን፣ አድማጭ ይሰማልና በቦታው የነበሩ አድማጮች እንደው እችን ምነው ተዋት እንዳይሉ በአንተ በኩል ችግር ነበር ይሄ መስተካከል ነበረበት የምትለው ካለ እሱን ጠቅሰህልን ወደ አቶ ያሬድ ሄዳለሁ። አቢ፣
ሁለት ነጥቦች ለማንሳት ፈልጋለሁ። በእኔ በኩል መስተካከል ያለባቸው አንደኛው በከተማው ፖሊስ በትምህርት ቤቱ የመደበልን ፖሊስ ብቃት ቁጥራቸው በቂ ስላልነበረ የመጣውን ህዝብ ለማስተናገድ ጉልበት አልነበራቸውም። በዚህ ምክንያት ሰልፍ ላይ የመጨናነቅ ሁኔታ ይታይ ነበር። አልፎ ተርፎም በመደናገጥ ያው ሰቡ በአንድ ጊዜ በሚመጣ ጊዜ በሩን የመዝጋት በራሳቸው ፈቃድ የመቆለፍ እኛ ሳንነግራቸው ይሄንን አይቻለሁ። ለዚህም ደግሞ በሚቀጥለው ቀን ተሰብስበን አስፈላጊው የፖሊስ ቁጥር እንዲጨመር ተደርጎ በደንብ እንዲያስተናግዱን አድርገናል። ከዚህ የመጀመሪያው ሁለት ቀን ግርግር ቢኖርበትም በምንችለው በአቅማችን በፈቀደው እየተነጋገርን ከነዚህ ፖሊሶች ጋር በደንብ እንዲያስተናግዱን እንዲረዱን አድርገናል። በሚቀጥለው ዓመት ግን ይሄንን ከዚህ ልምድ ወስደን የተሻለ ቁጥር ከሲቲው እንዲሰጠን እንጠይቃለን። አንዱ ይሄ ነው። ሁለተኛ ደግሞ ቬንደሩ ዙሪያ በርካታ ቆሻሻዎች ማንሳት እያቃታቸው አሁንም የሰው እጥረት የጉልበት እጥረት ስለነበራቸው በተወሰኑ ሰዎች ነበረ ጽዳቱ የሚደረገው።
የማላፊነት ነበር
የትምህርት ቤቱ ነበር እና ሁኔታውን አስረድተናቸዋል። የሚመጣውን የነጋዴዎች ድንኳኖችን የሚከራዩት የህዝብ ቁጥር ተናግረን ነበር። ይህን ሆሊዴይ ስለሆነ እና በትምህርት ቤቱም የባጀት ቅነሳ ስለያደረጉ ስለነበረ የመደቧቸው ሰዎች ብቃት ያልነበራቸው ናቸው ቁጥራቸው እና እኛም በጎናችን ሌላ የጽዳት ኃይል ቀጥረን ነው ያጸዳ ነው እና ወደፊት ግን ይህንን ተረድተን አንደኛ ለቬንደሮቻችን ጥሩ አይነት መመሪያ ሰጥተን ቆሻሻቸውን እየጠቀለሉ በአግባቡ እንዲጥሉ እዛው እንዳያረጉት ለማድረግ ነው የምንፈልገው። ሁለቱን በከፍተኛ ደረጃ የጎዱ ናቸው መስተካከል አለባቸው ብዬ ማሰባቸው እነዚህ ሁለቱ ነው፣ በጽዳት እና በሴኪሪቲ።
እንግዲህ በእናንተ በኩል ያለውን ለማወቅ ነው። ዋና ጸሐፊው አቶ ያሬድም የታዘብከው ሌላም ሊስተካከል የሚገባው ነገር አለ የምትለው ያንተን ግምገማ?
ከሞላ ጎደል ፕሬዚደንታችን ተናግሮታል። አጠቃላይ ውድድሩ ያማረ ነበር ለማለት ይቻላል። ተጫዋቾች ፉክክር የሞላበት ውድድር በመጀመሪያውም ዲቪዚዮን በሁለተኛውም ዲቪዚዮን ከባድ ውድድሮች የነበረበት ነበር። ኢትዮጵያ እንዲህ እንደተጠቀሰው ጥሩ ነበረ። በእኔ አስተያየት መስተካከል ያለበት ለወደፊት በተለይ ለኢትዮጵያ እንዲህ ላይ በር ላይ ትኬት ለመቁረጥና ትኬት ከቆረጡ በኋላ ለመግባት የነበረው ግፊያ እሱ መስተካከል አለበት ብዬ ገምታለሁ። ሰው ትኬት ቆርጦ ወደ በር የሚመጣበት እንደዚህ አይነት ነገር ቀደም ብለን ብናዘጋጅ በር ላይ የሚኖረውን ጭንቅንቅ ይቀንሳል ብዬ ገምታለሁ።
መልካም። የኢትዮጵያ ቀን ከተነሳ ያሬድ፣ በዛው ልትቀጥል ትችላለህ። የኢትዮጵያ ቀን ሁለት ጥያቄ አለኝ። አንዱ ግን የዘንድሮን በዓል በተመለከተ እዛ ዶም ውስጥ አየር ሊገባ ይችላል፣ ኤር ኮንዲሽንድ ነው፣ ጥሩ ነው። በአንድ በኩል ግን ለኢትዮጵያ ቀን የመጣው ሰው አዳራሽ ውስጥ ካለው የበለጠ ውጪ ነው ያለው። ለምን ሞላ? በቃ አይቻልም ተባለ መግባት። ልክ ሜዳ ቅድም አብይ እንደጠቀሰው ቦታ የለም ብለው ፖሊሶች እንዳገዱት ያልገባ ሰው አለ። ምናልባት ከዚህ አንጻር አንዳንድ ሰዎች ለምን ውጭ አላረጉትም እንደ ድሮው ሁሉም ሰው ሊሳተፍ ይችል ነበር የሚል አለ። አንዱ ይሄ ነው በህዝብ በኩል እኔ የሚያየሁት ራሴ እዛው ተገኝቼ። ሌላው ግን የኢትዮጵያ ቀን እኔ እንደሚገባኝ የኢትዮጵያን ባህል እና የኢትዮጵያን ታሪክ የምናስታውስበት ነው እና ተናጋሪዎች፣ የውጭ እንግዶች ስለ ኢትዮጵያ የሚያውቁ በፖሊሲም ደረጃ መስተካከል አለበት የሚሉትን ለህዝብ የሚናገሩበት ቀን ነው እና ያ ከቀረ ቆይቷል እና ማንም አልመጣም። ሜሩ ይመጣል ተብለዋል፣ አልመጡም። ያው የኛው የክብር እንግዶች ናቸው ያሉት እናንተ ናችሁ። ይሄ ነገር እንደው መቼ ነው የኢትዮጵያ ቀን? ዘፈን ዘፍኖ መለያየት እኮ ምን በየምሽቱም ዘፈን አለ እና የኢትዮጵያ ቀን አያረገውም ዘፈን ዘፍኖ መለያየት። እና ይሄ ነገር ተስፋ አለኝ ወደፊት። እንግዲህ አዲስ አመራር ነው አብይ ያሬድ ይስተካከላል ብዬ አስባለሁ። እስቲ ከዶሙን ጀምር፣ መቀጠል ትችላለህ ያሬድ በዛው አጠራጠር አድርገን እናንትን።
እሺ እንግዲህ ዶሙ ቤት ውስጥ የተደረገው በ2012 ቤት ውስጥ ነው የተደረገው። ውጭ ቢሆን አንደኛ በዛን ቀን እንዲያውም ዳላስ መሆኑ ደስ የሚለው አርብ ዕለት የማጣሪያ ጨዋታዎች አሉ፣ ለዋንጫ የሚሄዱ ቲሞች የሚጣሩበት ቀን ነው እና ያ ጨዋታ ረፈድ ብሎ ነው የሚጀምረው። ግን የዳላስ እንዳልኩት ቤት መኖሩ ጨዋታውን እንትን አይልም፣ ሰዓቱን አይጋፋም። ወይም የተጣደፈ ነገር እንዲሆን ወይም በጠዋት ሰው በማያይበት ሰዓት እንዲሆን አያደርገውም። ምክንያቱም ቤት ውስጥ ነው የኢትዮጵያ ቀን የሚዘጋጀው እና ሰው እዛ መግባት ይችላል። እንግዲህ ያው ብዙም ሰው ውጭ ነበረ፣ ለምን ውጭ አልሆነም ለሚለው ካለው ሙቀት የተነሳም ውስጥ መሆኑ በተለይ ቤቱ ቀዝቃዛ ሆኖ መገኘቱ ከ2012 ከነበረው አንጻር ሲታይ እሱ ይረዳል ባይን በእኔ አስተያየት። ከዛ በተጨማሪ ግን አንዳንድ ጊዜ አንዳንዱ ሰው ውስጥም ገብቶም እንደዚህ ቁጭ ብሎ ፕሮግራሙን ማየትም ግድም አይለውም አለ። ዝም ብሎ ውጭ እየዞረ
ልገባ ስላልቻለ ነው ያሬድ፣ ይቅርታ አድርግልኝና መግባት አልቻለም ፈልጎ ሰው። ወጥቼ ስራዬ ብዬ አይቻለሁ፣ ውጭ የሚያማርሩ ሰዎች ነበሩ፣ ፖሊስም አትገባም ብሏል። ሙቀት ለተባለውም ሳምንቱ ሙሉ ጨዋታ ሲያይ ሙቀት ላይ ነው ሰው የነበረው ከጠዋት እስከ ማታ። እና በቂ ምክንያት ከሆነ አላውቅም።
እኔ በኢትዮጵያን ቀን ወደ ውስጥ መግባት አትችሉም የሚለውን እንደነበረ አላወቅኩም። ግን የገባውን ሰው ሁሉ በውስጥ በኩል በተለይ ቦታቸውን እያያዙ ሌሎችን መግባት እንዲችሉ በተደጋጋሚ ጊዜ ማስታወቂያዎችን እያቀረብን ተናግረናል። እንግዲህ ውጭ ቢሆን እንግዲህ ካለፈ በኋላ ነገሮች ሲታዩ እንደዚህ ስለሆነ መግባት አትችሉም ስለተባለ ውጭ ቢሆን ምናምን የሚለውን ውጭ ብናደረግ ደግሞ አይ ውስጥ ቀዝቃዛ እያለ ውስጥ ብናደረግም የሚል ሀሳብ ይነሱ ይችል ይሆን ነበር። እንግዲህ ከኛ አንጻር መልካም ይሆናል፣ ሊበጃል፣ ይጠቅማል የሚለውን
ውጭ የተለመደ ነው ኢትዮጵያ ቀን ብዬ ነው። ጥሩ እሺ፣ ሌላውን አቶ አብይ ይጨምርበት ይሆናል። እንግዲህ
እሺ፣ ልክ ነው ይሄ በየከተማው እንደሚታወቀው ዋሽንግተን ዲሲ አካባቢ እና በአትላንታ ወይ በሲያትል በምናደርግበት ጊዜ የምንጠብቃቸው የአቴንዳንስ ቁጥሮች አሉ። ያው የህዝብ ቁጥር የሚመጣው ስንት እንደሆነ እንገምታለን። በዳላስ ጊዜ ከዚህ በፊት በነበረን ተለምዶ ሊመጣ ይችላል ብለን ያሰብነው ቁጥር ያንን ዶሙን ይመጥናል ብለን ነው የተዘጋጀ ነው፣ በሙቀቱ ምክንያት በብዛት። ስለዚህ ይህንን አዳራሽ ይዘን ውስጥ ብናደርገው ሊቀር ያሰበው ህዝብ ውስጥ ከሆነ ይመጣል እና ይህንን የተዘጋጀውን ዝግጅት በሚገባ ይሳተፋሉ ብለን ስለገመትን ውስጥ አድርገናል። ያም ሆኖ ግን ቁጥሩ ከመያዝ ካፓሲቲው ከሚችለው በላይ ነው የያዘው። እንደውም አንድ የቦርድ አባላችን እዛው ሀሳብ አምጥቶ ይህንን ሾው ይህንን ትርኢት ለሁለት እንክፈለው ብለን ሁሉ ፖሊሶቹን አነጋግረን ነበር። መጀመሪያ የገባው ህዝብ ከወጣ በኋላ እንደገና ተመልሶ ሁለተኛው እንዲደረግ እና ይሄ ሳይቻል ቀርቷል። ግን እንግዲህ
ይሄ እንግዲህ የሚያሳየኝ እኔ ይቅርታ ስላቋረጥኩ እንጂ ይሄ እንግዲህ የሚያሳየው ምንድን ነው፣ የቦርድ አባሉ ያመጣው ሀሳብ ብዙ ሰው ውጪ እንዳለና መግባት እንዳልቻለ ነው የሚጠቁም ነው።
ትክክል ነው። እና እንግዲህ እኛ በግምት ነው የምናደርገው፣ ይመጣል ብለን የምናደርገው የምንጠብቀውን የህዝብ ቁጥር። ስለዚህ ብዙ ሰው ከጠበቅነው በላይ ነው የተገኘልን፣ ደስ ብሎናል በመገኘቱ። ግን ከቁጥር ይመጣሉ ብለን ከዚህ በፊት ከጠበቅናቸው በላይ ነው የሆነው። ወደፊት ሌላ የተሻለ ደግሞ ቦታ ዳላስ በሚደረግበት ጊዜ እንፈልጋለን። ለአሁኑ ግን ያገኘነው ቦታ ስቴዲየም ይሄንን እና ይሄንን ብቻ ስለሆነ በዛ እንድናረግ እንድናዘጋጅ ተገደናል። ሌላው ስለ ኢትዮጵያን ቀን የተጠየቀው ጥያቄ ላይ ትንሽ ለመጨመር ያክል እንግዲህ ኢትዮጵያዊነታችንን የምናስተዋውቅበት ማንነታችን የምንገልጽበት አንደኛው መንገድ ኪነት ወይም የጥበብ ስራ ነው ብለን እንገምታለን እና በተለያዩት ክፍለ ሀገር ጨዋታዎች፣ የብሔረሰብ ጨዋታዎች ማንነታችንን እንገልጻለን። እዚህ ሀገር ላደጉትም ልጆች እና ለተወለዱት ልጆች ደግሞ የኢትዮጵያ የተለያየ ብሔረሰቦች ያለባት የተለያየ ቋንቋ የሚነገርባት ሀገር ነች ብለን ለማስተዋወቅ ስለምንፈልግ ነው ብዙ ጊዜ በኢትዮጵያን ቀን እነዚህን ትርኢቶች የምናደርገው እና እንግዲህ
አይ ጥሩ ነው። አብይ፣ እኔ ለመከራከር አለ ምን ሁሌ የምጠይቀው ከዚህ ቀደም ካየሁት ልምድን ነው። የኢትዮጵያ ቀን ተብሎ ኢትዮጵያ በይበልጥ የምትታወቅበት ሙዚቃ እኮ ቅድም እንዳልኩት በየምሽቱ ሙዚቃ አለ። ይሄም የኢትዮጵያን ታሪክ ተናጋሪዎች መጥተው እንዴ፣ ቲያትር እኮ የቀረበበት ዓመት ሁሉ እናውቃለን። ልዩ ልዩ ግጥሞች፣ ስነ ጽሁፍ እና ታሪካዊ የታሪክ ሰዎች እየመጡ የኢትዮጵያን ታሪክ እዚህ ለተወለዱ ልጆቻችን የሚያስረዱ ኢትዮጵያ የምትባል እንዲህ አይነት ሀገር ለካ አለችን እስከሚሉ እና ሙዚቃማ፣ ባህላዊ ሙዚቃማ በየጊዜው አለ ነው ነገሩን፣ ለክርክር ሳይሆን ወደዛ መሄድ የሚቻልበት ሁኔታ ካለ ጊዜ ቢሰጠው የኢትዮጵያ ቀን ዛሬ ይከበራል ብለን አሜሪካዊ የሆኑ ሰዎችን እንግዶች ስንጋብዝ የኢትዮጵያን ሙዚቃ ብቻ ሙዚቃ ባህል የጥበብ ስራ እኮ አልታየም። ታየ እንዴ? ዘፈን ተዘፈነ፣ የጥበብ ስራ ውጤት ነው። እና እንደው ለማስታወስና ነገሩን አጽንኦት ሰጥታችሁት ወደዛ የሚኬድበትን ነገር ይታሰባሉ እንደተዚህ ቀደሙ ለማለት ነው። እንዳልኩት ደግሞ አቶ አብይ አዲስ ጀማሪ መሪነህ አዲስ ነገር ወደፊት አሳየናለህ ብዬ ተስፋ አደርጋለሁ። አብይ የሚለው ስም እንደውም በኢትዮጵያ ጥሩ ነገር እያመጣ ነው እና ልትበረታ ይገባል። አንድ ግን መግቢያው ላይ አንተ እንደተናገርከው በእውነቱ ስለ ኢትዮጵያ በጣም ጥሩ ነገር ተናግረሃል። በተለይ ጠቅላይ ሚኒስትር አብይ ፌዴሬሽኑ እውቅና ሰጥቶ ወደፊት ክብራቸውን በሚመጥን ቦታ እንደሚስተናገዱ ቃል የተገባበት ህዝቡም በእውነት ስሜት ነክቷል። ፌዴሬሽኑም ስላለፈው ይቅርታ ብሎ የጻፈው ደብዳቤ ይቅርታ ማለት ይቅርታ ስል እንደው በቃል በቃል ሳይሆን ለሁኔታው ገለጻ ያደረጋችሁበት ነገር በጣም የሚያስደስት ነው። እዛ ላይ ግን እመጣለሁ ብለው ስለ ጻፉልን ነው ስለ ጠየቁን የሚል ነገር አለ። ጥያቄው ከእሳቸው የመጣ እንዳስመስለው እፈራለሁ። ትክክል ይሆን እንዲ ያነጋገሩ አብይ?
ጥያቄው የመጣው እንግዲህ በወኪላቸው ነው በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አምባሳደር በኩል ነው የመጣው ጥያቄው።
ልክ ነው። አዎ፣ እዛ ላይ ሌላው ደግሞ ስትናገር ስለ ፌዴሬሽኑ አንዳንድ ነገር እኔ እንግዲህ ሁልጊዜ የማየውን ነገር ከ25 ዓመት በላይ አብሬ ስለቆየው የማየውን ነው የነበረው ሲቀር ይሄ ለምን ቀረ እንላለን። እና አሁን ሁለት የሴቶች የእግር ኳስ ቡድን አለን ብለን ተናግረሃል። እና እኔ በእውነቱ እንኳን ሁለት አንድም የሴቶች እግር ኳስ ቡድን አለ ብዬ መናገር አልችልም። ለምን ሴቶች ልጆች ጨዋታ ያለው ቁጥሩም የሞላ ቁጥራቸውም ያልሞላ መደበኛ መስመር ዳኛ ተመድቦ እነሱም መለያ ልብስ በደንብ ለብሰው ሳይሆን እንደው ሰብሰብ ብለው ነው የሚጫወቱና ስፖርት ከተባለ የሴቶችን እግር ኳስ እንጨምራለን ከተባለ በአግባቡ ቲም ስም ተሰጥቷቸው የዛው ከተማ ተሰብስበው አለ መጫወት ያለባቸው ከየስቴቱ መጥተው ፌዴሬሽኑ በዛ ደረጃ ሊያስብ ይችላል ወይንስ ደግሞ እንደው ሴቶች እንዲሳተፉ ያህል ብቻ ሜዳ ላይ የሚገቡ ልጆች ልጃገረዶች ይኖራሉ ብለን ይሄ አለን ለማለት ልክ እንደ ሩጫ ይባላል። አንድ 5-6 ሰው ይሰበሰብና ይሮጣል፣ አለቀ። ህጻናት ናቸው የሚሮጡት። ስፖርት በሙሉ የሚጠቃለል ከሆነ መጠቃለል አለበት፣ የማይቻል ከሆነ ግን ከፌዴሬሽኑ አቅም በላይ ነው ተብሎ ህዝብ ማወቅ አለበትና እንዲህ ይላሉ የሚሉትን ተግባራዊ አድርጉም እንድትባሉ አያስፈልግም ለማለት ነው። ይቅርታ፣ እኔ እንደው ነገሩን አብረን ከኖርን እየተራረመና እየተስተካከለ እንዲሄድ ከሚል አንጻር ነው። እስቲ ያሬድ ጀምር እዚህ ላይ።
እንግዲህ የሴቶች ቡድን የሚለው የሴቶች ቡድን አለ ፌዴሬሽኑ፣ አንድ የቅዱስ ሚካኤል ቡድን አለ። እነኚህ ቡድን ሙሉ የተጠናከሩ አመቱ ሙሉ ፕራክቲስ ሰርተው የሚመጡ ቡድን ናቸው።
ከየት ነው የመጡት?
ቅዱስ ሚካኤል ሜሪላንድ የሴትም ቡድን አለው። አብረው የሚሳተፉ ናቸው። ለረጅም አመት አብረው ሲሳተፉ የነበሩ ናቸው። እንግዲህ ሌሎች ቲሞች የራሳቸውን እንደዚሁ አጠናክረው እንዲመጡ ይገፋል። ግን እስካሁን እንደነሱ ተጠናክሮ የመጣ የለም እንጂ ሙሉ ራሳቸውን ችለው ሙሉ ትጥቅ አድርገው አመቱን ተለማምደው የሚመጡ የቅዱስ ሚካኤል ሴት ቡድን አለን። መክፈቻው ፕሮግራም ላይም ከነ ሙሉ ትጥቃቸው ከሌሎቹ ቲሞች ጋር አብረው ተራምደው ታይተዋል። ሁለተኛ እንግዲህ ፕሬዚደንቱን ጠቅሶ የነበረው በዳላስ ከተማ ተዘጋጅቶ አብሮ ከእነሱ ጋር የሚወዳደር ተብሎ የተዘጋጀ ነበረ። እነሱ እንግዲህ አለመገኘት ይሆናል ያንን ተሰባስቦ የሚለውን አስተያየት ለማምጣት የተሻለበት ብዬ አምናለሁ። ከዛ ውጪ ሌሎች ከኳሱ ውጪ ሌሎች ነገሮችን ማድረግ ይቻላል። ለምሳሌ እንደ ሩጫ፣ አሁን ደግሞ ያሉት ወጣት ትውልድ ደግሞ በኳሱ ብቻ ሳይሆን በሌላም በቅርጫት ኳስም ብዙ የሚጫወቱ ልጆች አሉ። እነሱም መጥተው እንዲሳተፉ ለማድረግ የሚሆን አለ ለሚለው አለ እንግዲህ ለማድረግ ይቻላል፣ ፍላጎቱም አለ። ነገር ግን ያው እኛ በአብዛኛዎቻችን ያደግነው እና የጫወትን ያየ ነው ያደግንበት ኳስ በመሆኑ ይሄ ፌዴሬሽን ሲመሰረት በኳስ ደረጃ ስለተመሰረተ በዛ ላይ ብዙ ጊዜውና ትኩረት የሚሰጠው በዛ ላይ ይሆናል።
ያው እኔ ሀሳብ ማቅረቢ አይደለም፣ ይሄ ይጨምር ማለት አይደለም። አለ ብላችሁ ስለምትናገሩ ሩጫ አለ፣ የሴቶች ቡድኖች አሉ ስለሚባል ተሟልቶ መገኘት አለበት ቃላችንና በተግባር የሚታየው መሆን አለበት በሚል ነው። እኛ እንግዲህ የጎደለ የመሰለን ለእናንተ ለመጠቆም ነው እንጂ እንከን እያወጣን ፌዴሬሽኑ ላይ አቃቂር ለእንትን ለማድረግ አይደለም። እና በዛ እንድንረዳዳ እንድንግባባ እፈልጋለሁ። እሺ አብይ፣ ወደ አንተ ልሂድ።
አቶ አዲሱ፣ አዎ በጣም ጥሩ ጥያቄ ነው የቀረበልን። እንደውም በእናንተ በኩል እንደዚህ አይነት ደግሞ መስተካከል ያለባቸው ወይም በመታረም ያለባቸው ነገሮች ሲቀርቡልን ደስ ይለናል እና የምንጠብቀውም ይሄንን ነው እና ጥያቄው ተገቢ ነው፣ እንፈልገዋለን እንዲህ አይነት ጥያቄ መጠየቃችን። አሁን አቶ ያሬድ እንዳለው የሴቶቹ የእግር ኳስ ቡድን በቅዱስ ሚካኤል የተጀመረው በ2008 ዓመተ ምህረት ነው። ሌላ ሁለተኛ ቲም ደግሞ እነሱን የሚገጥም በከተማው ይዘጋጃል። በዚህ አመት ግን ያንን በመገልጽበት ጊዜ ሌላ ቲም ከእንደዚሁ ከዋሽንግተን ዲሲ አካባቢ ይመጣል ተዘጋጅተናል ብለው የነገሩን ነበሩና እነሱ ቅዱስ ሚካኤል ቡድን ጋር ከዚህ ቡድን ጋር ይጋጠማሉ የሚል ግምት ነበረን። በአጋጣሚ ያ ሳይሆን ቀርቶ ነው።
እንዴት ገመገማችሁት? እንዴት አያችሁት? ይበልጥ ደግሞ ጥሩ የሚሆነው ለአድማጭ ይሄን እናረጋለን ብለን ይሄ አልተሳካም ዘንድሮ ይቅርታ፣ ይሄን እናረጋለን ብለን ይሄ አልሆነም፣ ይሄ ነው ከህዝቡ ጋራ አመኔታ የሚፈጥርላችሁ። እናንተ አሁን መከላከል ላይ ናችሁ ማለት አይደለም። ጥሩ ነው። አሁን አቶ አብይም እንዳለው ጥሩ ነው፣ ልንጠየቅ ይገባል። በቃ ይሄ ነው ህዝብ የሚለን እንሰማለን። ይሄ ነው ይበልጥ ልብ ሰው ልብ ውስጥ የሚያስገባችሁና የእኛንም ማጠያየቅ እንድትረዱት ማለት ነው። እንግዲህ ገምግማችኋል፣ በእናንተ አስተያየት ጎደለ የምትሉትንም ጠቆማችኋል፣ መስተካከል ያለበትንም እኔም ባቀረብኩት ጥያቄ ተግባብተናል። ለምን ጥያቄው እንደሚቀርቡ ተረድታችኋልና እንደ ማጠቃለል ለእናንተ አንዳንድ ደቂቃ እድል ልስጥ።
እሺ፣ እኔ ልጀምር።
እሺ፣ ያሬድ። እሺ፣
በድጋሚ አቶ አዲሱ የቮይስ ኦፍ አሜሪካን እጅግ አድርገን እናመሰግናለን። ያለማቋረጥ በየአመቱ ለምትሰጡን አገልግሎት እየመጣችሁም ስለምትዘግቡ መልካሙንም የጎደሉ የሚባሉትንም ስለምትጠቁሙን እኛ ማናያቸውን ማንሰማቸውን አይንና ጆሮ ናችሁ እያያችሁ እየሰማችሁ ስለምትጠቁሙን እጅግ አድርገን እናመሰግናለን። እንግዲህ እንደተባለው የ35ኛው አመት ከሞላ ጎደል በጥሩ ሁኔታ ያለፈ ነው። የጎደሉ ነገሮች ነበሩ፣ ተጠቅሰዋል። እነኚህ የጎደሉትን እንግዲህ ለ36ኛው አስተካክለን
ጥሩ ነው።
በዚህ ደግሞ የተከፉ ወይም ያዘኑ ካሉ እነሱን ይቅርታ ጠይቀን ለሚቀጥለው አመት ደግሞ ለማሻሻል ተዘጋጅተን እንጠብቃለን። መጥተው ለተሳተፉ ኢትዮጵያውያኖች፣ ኢትዮጵያን ወዳዶች በሙሉ እጅግ አድርገን እናመሰግናለን። ይህን ውድድር አማረ የደመቀ የሚያደርጉት ደግሞ 32 ክለቦች ተጫዋቾቻችን፣ እነሱንም እጅግ አድርገን እናመሰግናለን። ለሰጠኝ እድል እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ በጣም። እንግዲህ 36ኛውማ ሁለት አብዮች አጠገባችን አድርገን ነው የምናከብረው፣ ተስፋ እናደርጋለን። በጣም እናመሰግናለን አብይ።
እሺ፣ አመሰግናለሁ አቶ አዲሱ። እኔም አመሰግን የምፈልገው በቅድሚያ ይህንን ስቴዲየም ውስጥ የሚደረገውን አንዳንድ ስራዎች የተጓደለ የመሰላቸውን ልክ እንደ ራሳቸው አድርገው ቆጥረው ከኋላችን ሲያግዙን የነበሩት የዳላስ ነዋሪ ማመስገን እፈልጋለሁ። በአጠቃላይ ግን የዳላስ ህብረተሰብ፣ የዳላስና አካባቢው ነዋሪዎቹን ይህንን ዝግጅት ስላደመቁልን ከመክፈቻው ጀምሮ እስከ መዝጊያው ድረስ የኢትዮጵያ ኮሚኒቲ ሊቀመንበርን፣ እነዚህን ሁሉ ማመስገን እፈልጋለሁ። እንግዲህ ብዙ ባለሙያዎች አሉ እዚህ ሀገር የሚኖሩ በጥበብ ስራም፣ በኪነትም፣ በባህላዊ ነገሮችም የእነሱን እርዳታ ደግሞ እንፈልጋለናል። ይህን ጥሪ ማቅረብ እፈልጋለሁ። አመሰግናለሁ።
እግዚአብሔር ይስጥልኝ አብይ ኑሮልኝ፣ እንዲሁም ዋና ጸሐፊ አቶ ያሬድ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ሐምሌ 9 ቀን ባለፈው ሳምንት ሰኞ ማለት ነው፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ የሁለት አስርተ ዓመታት ጠላታዊ ግንኙነት ለማክተም ሲሉ የሰላም ስምምነት ፈርመዋል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ.ም ህዝበ ውሳኔ አካሄዳ ከኢትዮጵያ ከተገነጠለች በኋላ ሁለቱ ሀገሮች መልካም ግንኙነት ነበራቸው። ከአምስት ዓመታት በኋላ ግን አስከፊ ጦርነት ተካሂዶ ከ80,000 በላይ ህዝብ አለቀ። ጦርነቱ እንደ አውሮፓ አቆጣጠር በ2000 ዓ.ም አበቃ። ይሁንና ሁለቱም ሀገሮች በድንበሮቻቸው ወታደራዊ ኃይሎች ማከማቸቱን ቀጥለዋል። የሰላሙ ስምምነት ጠላትነትን ከማብቃቱ ሌላ ሁለቱ ሀገሮች ሰፊ ጥቅም እንዲያገኙ ያደርጋል። ኢትዮጵያ በየብስ የተከበበች ሀገር እንደመሆኗ መጠን ለአሰብና ለምጽዋ ወደቦች ተደራሽነት ታገኛለች። እነዚህ ወደቦች ከእስያና ከአውሮፓ በስዊዝ ካናል በኩል በሚካሄድ የመርከቦች ዝውውር በዓለም ብዙ ትራፊክ ካለባቸው መካከል ውስጥ ይፈረጃሉ። ኤርትራ በበኩሏ ከኢትዮጵያ ጋር ባካሄደችው ጦርነት የተደቆሰውን ኢኮኖሚዋን ለማሻሻል መንገድ ይከፍታል። ኤርትራ ተገላ ቆይታለች፣ ብዙ ኤርትራውያን ተሰደዋል። ዩናይትድ ስቴትስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክና በኤርትራ መካከል ባለፈው ሰኞ የፈረሙትን የሰላምና የጸጥታ ስምምነት በበጎ ትቀበለዋለች ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዜጎቻቸውን ወደ ሰላም፣ ወደ ብልጽግናና ወደ ፖለቲካዊ ለውጥ በማምራታቸው እናሞግሳቸዋለን። ግንኙነታቸው ወደ መደበኛ እንዲመለስ ማድረጋቸው፣ በህብረት የሰላምና የወዳጅነት ውል መፈረማቸው ህዝቦቻቸው በጋራ ምኞት በፖለቲካ በኢኮኖሚና በማህበራዊ ግንኙነት እንዲቀራረቡ እድል ያገኛሉ ሲሉ ፓምፖዮ አስገንዝበዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ሁሉም ወገኖች በግልጽነትና በሙሉ መተማመን መስራቱን እንዲቀጥሉ ለመርዳት ዝግጁ ናት። በኢትዮጵያና በኤርትራ ሰላም መኖሩ በአፍሪካ ቀንድና በቀይ ባህር መረጋጋት እንዲኖር ይረዳል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም